የኢትዮጵያ ድምፅ የሬዲዮ አገልግሎት ነው።
ጤና ይስጥልኝ አድማጮቻችን፣ እንደምን ሰነበታችኋል? በቅድሚያ እንኳን ለብርሃነ መስቀሉ በደህና አደረሳችሁ እያልን የዛሬውን ሮብ ሳምንታዊ ዝግጅታችን ሀገር በዚህ ሰሞን የተሰኘ ፕሮግራማችን እንጀምራለን። ፕሮግራማችን ለመከታተል በድረገጻችን www.voiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። የዛሬውን ቀደምት ዝግጅታችን እንደተለመደው በአዲስ በአሸናፊ ዜና እንጀምራለን። አሸናፊ፣ እንኳን ለብርሃነ መስቀሉ በደህና አደረሰህ እያልኩኝ አንተ ወደ ዜና አምራለን።
በመላው ዓለም በድረገጻችን የምትከታተሉን ኢትዮጵያውያንና ትውልደ ኢትዮጵያውያን አድማጮች ጤና ይስጥልኝ፣ እንደምን ሰንብታችኋል? እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በኢትዮጵያ የጊዜ አቆጣጠር ዕለቱ ረቡዕ መስከረም 16 2011 ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ነው። የሰሞኑ ዋና ዋና የሀገር ቤት ዜናዎች፣ ህወሓት በድርጅታዊ ጉባኤው ክልሉንና ሀገሪቱን የሚጠቅም ውሳኔ ያሳልፋል የሚል ተስፋ እንዳላቸው ሊቀመንበሩ ዶክተር ደብረጽዮን ገለጹ። ህወሓት በድርጅታዊ ጉባኤው ለሚያሳልፋቸው ውሳኔዎች ተፈጻሚነት ከጎን እንደሚቆሙ በድርጅቶች ገለጹ የሚሉት ናቸው። ሌሎች ዜናዎች አሉን። እንደተለመደው በሰሞኑ አበይት የሀገር ቤት ጉዳዮችም ላይ እንወያያለን። በቅድሚያ ዜናዎችን በዝርዝር በህወሓት ድርጅታዊ ጉባኤ የትግራይ ክልል እና ሀገሪቱን የሚጠቅሙ ታሪካዊ ውሳኔዎች ይተላለፋሉ የሚል ተስፋ እንዳላቸው የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ገለጹ። 13ኛው የህዝባዊ ወያኔ ሓርነት ትግራይ ህወሓት ድርጅታዊ ጉባኤ ዛሬ በመቀለ መካሄድ ጀምሯል። ድርጅታዊ ጉባኤውም በንግግር የክፍሉ የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጉባኤው የየክልሉና የሀገሪቱ ህዝብ ህዳሴ ማረጋገጫ በመሆኑ ጉዟችንን የተለየ አድርገዋል ብለዋል። ድርጅታዊ ጉባኤው ከውሳኔዎቹ በተጨማሪም አዳዲስ አመራሮች ወደ ኃላፊነት እንዲመጡ ለማድረግ ምርጫ የሚካሄድበት መሆኑንም ዶክተር ደብረጽዮን አመልክተዋል። በክልሉ ያለውን የመልካም አስተዳደር ችግር ለመቅረፍ እንዲሁም ህዝቡን ከድህነት ለማውጣት ህወሓት ትግሉን አጠናክሮ ይቀጥላል ብለዋል። ድርጅቱ ከምንም በላይ ራሱን እየፈተሸ ድክመቶቹን ያለ ምህረት እየታገለ ከነበረበት ችግር በመላቀቅ ለውጦችን ማምጣት የሚችል እንደሆነም ገልጸዋል። በ13ኛው የህዝባዊ ወያኔ ሓርነት ትግራይ ህወሓት ድርጅታዊ ጉባኤ ላይ የተገኙት የብአዴን፣ ኦዴፒ እና የደህደን ተወካዮች ጉባኤው የክልሉና የሀገሪቱ ህዝቦች የሚጠቅሙ ውሳኔዎች የሚተላለፉበት እንደሚሆን ገልጸዋል። የድርጅቶቹ ተወካዮች ህወሓት ለሚያካሄደው 13ኛው ጉባኤ እንኳን አደረሳችሁ መልእክታቸውን አስተላልፈዋል። የብአዴን ተወካይ የአማራና የትግራይ ህዝቦች ትስስር ታሪካዊ መሆኑን አብሮ ከመኖርና ከጉርብትናም በላይ መሆኑን በንግግራቸው አንስተዋል። ሁለቱ ህዝቦች ከሌሎች ህዝቦች ጋር በጋራ በመሆን በአድዋና በማይጨው እንዲሁም በሌሎችም አቅጣጫ የመጣን ጦር መመከታቸውን አስታውሰዋል። የብአዴን ተወካይ ደርግን ለመጣል በተደረገው ትግልም ከቆላ ተንቤን ጀምሮ በመላው ትግራይ በነበራቸው ቆይታ ህወሓትና የትግራይ ህዝብ የላቀ ድርሻ ነበራቸው ብለዋል። ህወሓት በዘመናት ትግሉ ጠንካራ ድርጅት በመሆኑ ጊዜ የወለዳቸው ተግዳሮቶችን ከልምዱ በመነሳት እንደሚሻገራቸውም ተወካዩ ገልጸዋል። የኦዴፒ ተወካይ ህወሓት ደርግን ለመጣል ባካሄደው መራራ ትግል ድርጅታቸው ጽኑ እምነትና አክብሮት እንዳለው ገልጸዋል። ተወካዩ ህወሓት በ13ኛ ጉባኤ አሁን የመጣውን ለውጥ ታሳቢ በማድረግ ወቅቱ የሚጠይቀውን ውሳኔ እንደሚያሳልፍ ይጠበቃል ብለዋል። ከጎረቤት ሀገራት በተለይም ደግሞ ከኤርትራ ጋር የተጀመረው ግንኙነት ከሰላም አልፎ የኢኮኖሚ ተጠቃሚነታችን እንዲረጋገጥ ህወሓት እንደሚጥር ኦዴፒ ያምናል። ለስኬቱም ከህወሓት ጋር ይቆማል ብሏል ተወካዩ። የደህዴን ተወካይ የትግራይ ህዝብ አንድም ጊዜ ጭቆናን ያልተቀበለ ለዴሞክራሲያዊና ሰብአዊ መብት መከበር መሰረት የጣለ ህዝብ ነው ብለዋል። ህወሓት ህዝብን በማታገል ከግፍና ከጨቋኝ አገዛዝ በማላቀቅ አሁን ያለንበት ደረጃ መድረሱን ጠቅሰዋል። በኦሮሚያ ክልል የሚንቀሳቀሱ 5 የፖለቲካ ፓርቲዎች ብሔርን መሰረት በማድረግ በሚፈጸሙ ጥቃቶችን አወገዙ። የኦሮሞ ነጻነት ግንባር፣ የኦሮሞ ፌዴራላዊ ኮንግረስ፣ የተባበሩት የኦሮሞ ነጻነት አንድነት ግንባር እንዲሁም የኦሮሞ ዴሞክራሲያዊ ግንባር ወቅታዊ ጉዳዮችን አስመልክተው በትላንትናው ዕለት መግለጫ ሰጥተዋል። ፓርቲዎቹ በመግለጫቸው ማንነትን መሰረት ያደረጉ ጥቃቶችን እናወግዛለን ብለዋል። በዚህ ተግባር ላይ የተሳተፉ አካላትም በአፋጣኝ ተለይተው በሕግ ፊት እንዲቀርቡ ጠይቀዋል። አሁን ባለው ተጨባጭ ሁኔታ መሰረት አዲስ አበባ ከተማ የሁሉም ብሔር ብሔረሰቦች መኖሪያ ከተማ ከመሆኑ አንጻር የሁሉም ሕዝቦች የግልም ሆነ የቡድን መብት ያለ አንዳች መሸራረፍ እንዲጠበቅ ለማድረግ ድርጅቶቹ የበኩላቸውን እንደሚወጡም በመግለጫቸው አረጋግጠዋል። የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ተጠቃሚነት ለማረጋገጥ እንደሚሰሩም አስታውቀዋል። በአማራ ብሔራዊ ክልልና በሀገር አቀፍ ደረጃ የሚንቀሳቀሱ 11 የፖለቲካ ፓርቲዎች በባህር ዳር ከተማ ውይይት እያደረጉ ይገኛሉ። በውይይቱ ላይ የብአዴን ሊቀመንበርና የፌዴሪ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን እንዲሁም የክልሉ ርዕሰ መስተዳድር አቶ ገዱ አንዳርካቸው መገኘታቸው ታውቋል። ውይይቱ የሚካሄደው የአማራ ህዝብ ጥያቄዎችና የፖለቲካ ፓርቲዎች ሚና በሚል መሪ ሀሳብ ነው። በመሪ ሀሳቡ መነሻነትም ጽሑፍ ቀርቦ ውይይት እንደሚደረግበት የክልሉ ኮሚኒኬሽን ቢሮ ዳይሬክተር አቶ ንጉሱ ጥላሁን አስታውቀዋል። በውይይቱ ላይ ከሚሳተፉ 11 ፓርቲዎች መካከል ብአዴን፣ ማህድ፣ አብን፣ መኢአድ፣ አርበኞች ግንቦት ሰባት እና ሰማያዊ ፓርቲ ይገኝበታል። መድረኩ የተዘጋጀው በአማራ ብሔራዊ ክልላዊ መንግስት አስተባባሪነት መሆኑ ታውቋል። በአዲስ አበባ ከተማ በአሳለፍነው ሳምንት ውስጥ ተከስቶ በነበረው አለመረጋጋት በድምሩ 28 ሰዎች ህይወት ማለፉን የአዲስ አበባ ፖሊስ ኮሚሽን አስታወቀ። የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሜጀር ጀነራል ደግፈ በኢ ከትላንት በስቲያ በሰጡት መግለጫ በመዲናዋ ባንዲራ ከመስቀል እንዲሁም ከሌሎች ህገወጥ ተግባራት ጋር ተያይዘው በተነሱ ግጭቶች የሰው ህይወት ማለፉን ተናግረዋል። ጀነራል ደግፌ በጢ በከተማዋ ከመስከረም 5 በፊት ማንኛውንም አይነት የሰላማዊ ሰልፍ ፍቃድ አልተሰጠም። ሆኖም ግን ሁከት እስካልተፈጠረ ድረስ ማንኛውም ሰው ባንዲራ ሲሰቅል ነበር፣ የጸጥታ ኃይሉም ይህንን በንቃት ሲከታተል ነበር ብለዋል። ሆኖም ግን ባንዲራ ከመስቀልና የመንገድ ጠርዞችን ቀለም ከመቀባት ጋር ተያይዞ የመስቀልና የመከልከል ስራው የፖሊስ ሆኖ ሳለ ማንነታቸው ያልታወቁ አካላት ከየመንደሩ በመውጣት ስርዓት አልበኝነት በሰፈነበት መንገድ ለማስቆም ሲሉ ግርግር ተፈጥሯል ብለዋል። ከዚሁ ጋር በተያያዘም ከመስከረም 2 ቀን 2011 ዓ.ም ጀምሮ እስከ መስከረም 7 2011 ዓ.ም በከተማዋ ሁከትና ግርግር ተፈጥሯል ብለዋል ሜጀር ጀነራል ደግፌ። ተፈጥሮ በነበረው ሁከትና ግርግርም በኮልፌ ክፍለ ከተማ 14፣ በአዲስ ከተማ ክፍለ ከተማ 5፣ በአራዳ ክፍለ ከተማ 1፣ በንፋስ ስልክ ላፍቶ ክፍለ ከተማ 3፣ በቂርቆስ ክፍለ ከተማ 5 በድምሩ 28 ሰዎች ህይወት ማለፉን አስታውቋል። ከነዚህም ውስጥ የአብዛኞቹ ህይወት ያለፈው በድብደባ በድንጋይና በዱላ ነው ያሉት ኮሚሽነሩ፣ የሰባት ሰዎች ህይወት ደግሞ በጸጥታ ኃይል እርምጃ የጠፋ መሆኑን አመልክተዋል። በቡራዩ ከሞቱት 27 ሰዎች ጋር በአጠቃላይ የሟቾቹ ቁጥር 58 ደርሷል። እንግዲህ ዘውዱ ለአይነቱ ያሉን የሰሞኑ ዜናዎች እነዚሁ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳምጡት ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚች ሽግር ሙዚቃ በኋላ። አድማጮች የምታዳምጡት የኢትዮጵያን ድምጽ የሬዲዮ አገልግሎት ነው። እንኳን ለብርሃነ መስቀሉ በደህና ደረሳችሁ ይላል ወደ ውይታችንም ጋው አሸናፊ የ2011 ዓመተ ምህረት የመስቀል ደመራ በዓል አሁን እየተካሄደ እንዳለ ነው የምገምተው። አሁን ሰዓቱ መሰለኝ ሳ ችቦ ተበራ ገና ነው ችቦ ተበራ ወይስ ገና ነው እንዴት ይመስላል ምን ይመስላል?
እንግዲህ ልክ አሁን አንተ ስትጠይቀኝ ቦታ ለኮሰ አሁን እሳቱ ወደ ውስጥ እየገባ ነው። እንግዲህ ፕሮግራማችን በቀጥታ ስርጭት ስላልሆነ በኋላ የሚሰሙ አድማጮች ግር እንዳይሰኙ
አሁን
በተቻለ መጠን በፍጥነት ዌብሳይት ላይ እንዲሆን ይደረጋል። ብቻ አሁን በዚህ አጋጣሚ ከሌላው ጊዜ በተለየ የአዲስ አበባ ከተማ ስፖንሰር ሆኖም ርችቶችን እየተተኩሱ ነው። አሁን የርችት ተብስ ርችቶች ሁሉ ይታዩኛል። ዳመራው በአንድ ጎን በኩል እሳቱ ወደ ላይ እየወጣ ነው። በጣም ደማቅ ነው ስነ ስርዓቱ። ከደቂቃዎች በፊት የጧፍ ማብራት ስነ ስርዓት ተደርጎ ነበር። አሁንም ጧፉ ሙሉ በሙሉ አልጠፋም። ይሄንን ጧፉን ስታየው ከዚህ አሁን በእኛ ሀገር እንግዲህ የገና ጀንበር እየመጣች ስለሆነ በጊዜ ነው የሚጨልመው። መጨለም ብሎ ከዛ ከጨለማው ደንገዝገዝ ካለው የብርሃን ጋራ አደይ አበባ
ይመስላል።
የአደይ አበባ መስክ ነው የሚመስለው። አሁንም ከዳመራው ጀርባ ይሄ የአደይ አበባ መስክ የመሰለው የጧፍ ማብራት ስነ ስርዓት ይታየኛል። በአጠቃላይ የዳመራው በዓል እጅግ ደማቅ ነበረ። እንግዲህ እጅግ ደማቅ ሆኖ የታየን ደግሞ ያው ሰሞኑን ያለውን ስጋት ታውቃለህ፣ ሁከትና ግርግር ነው ያለው። ሰው መሰብሰብ የፈራበት ማምሸት የፈራበት ሁኔታ ስለነበረ በዚህ ስጋት ውስጥ በዚህ ደረጃ ድሮ የሚገኘውን ያህል ህዝብ ተገኝቶ መከበሩ የበለጠ ከድሮ የበለጠ ደምቆ ተዘማል። ምክንያቱም ውስጡ ፎይታም ነው ያየንበት።
ትልቅ ነገር ነው። እንግዲህ እኔም ከአንድም ሁለት ሶስት ጊዜ አጋጥሞኛል የደመራ በዓል አዲስ አበባ ሲከበርና በጣም ደስ የሚለው ከችቦ መቀጣጠል በፊት የሚደረጉት ዝማሪዎች ብቻ ሳይሆኑ ልክ ሊቀጣጥ ችቦ ሊቀጣጥ ሲል የሚደረጉት የጧፍ መብራቶች ልክ አንተ በገለጽከው አንተ እንዴት በጣም አርጋ ገለጽከውና ኮኮዎች እንት የሚርገበገቡ ይመስላል ከሩቀት
ተመለከተው አዎ ኮኮ ይመስላል ያ ዳባ መስክ
ነው በጣም ቢጫነሰ
በጣም ነው የሚያምረው
አዎ በጣም ትልቅ ነገር ነው ግን እንዴት ነው በአጠቃላይ ከሌላው ጊዜ ተለየ ባል ነው ዘንድሮ ወንስ አሁን ድርግት የነገርከን ከስጋቱ ከምናምን አንሳት ከአቋያ እርግጥ ምን ያህል ሰው መምጣቱ እንት ነው ግን የተለየ ነገር አለ ወይ ዘንድሮ የባንድራን ነገር ስትመለከት ጭቅጭቅ ያመጣል ተብሎ
አዎ የተለየ ነገር እንግዲህ ያው ባሉ ኦፊሻል ባል በመሆኑ የመንግስት ተላላፊዎች የኤፍዲሪ ፕሬዝዳንት ዶክተር ሙላቱ ተገኝተዋል የአዲስ አበባ አስተዳደር ምክትል ከንቲባ አቶ ታከለ ኡማም ተገኝተዋል ሌሎች በተለይ ከተማ የኃላፊዎች ተገኝተዋል ኦፊሻል በዓል በመሆኑ እዚህ ቦታዎች ላይ ተደረገው የኢትዮጵያ ሰንደቅ ዓላማ የኢትዮጵያ ሰንደቅ ዓላማ ማለት ባላሮማ ሰንደቅ ዓላማ በስተቀር ሌሎች ቦታዎች ላይ ድሮ አሁን ካህናቱ ሲያሸበሽቡም መቋሚያቸው ላይ ዘንጎች ላይ በተለያዩ ቦታዎች ላይ በሚኒሾቹ ባንዲራዎች በብዛት ይታይ ነበር። እነሱ በሙሉ የሉም እና ዝም ብሎ የተለያዩ ጨርቆች አንዳንድ ቦታ ነጭ አለ፣ ቀዩ ለብቻ፣ ቢጫው ለብቻ፣ አረንጓዴው ለብቻ ዘንግ ላይ የተያዘበት ሁኔታ ይታያል። አልፎ አልፎ ጥለት ላይ ካልሆነ አልታየም። አንድ ቦታ ላይ ብቻ እሱም እንደ ሰንደቅ ዓላማ ሳይሆን በክብ መሀከል ይልቅ በቤተ ክርስቲያን ቅር ያው የኛ ሀገር የገጠር ቤተክርስቲያን ውስጥ አሪያቸው እንደሱ ነው የሚቀባው ልክ እሱ ነው የሚመስል የአብነት ትምህርት ቤትን ትሬት ያሳዩ እነዚህ የሰንበት ተማሪዎች ጎጆ ጎጆዎች አሉ በቤተክርስቲያን ዙሪያ እሱን ለማስታወስ ቤተክርስቲያኗን ሲስሉ ቤተክርስቲያኗ የእሷ ቅርጽ አረንጓዴ ቢጫ ቀይ ከመሆኑ ውጪ ጎልቶ የታየ የኦፊሴላዊ ሰንደቅ ዓላማውም ይሁን ይሄ ሌሎች ይሁንልን እያሉ አቋማቸውን የሚያሳዩበት አርማ የሌለውም ሁለቱም አልታዩም። በተለይ በህዝቡ በዓሉን ለማክበር በወጣው ህዝብ ዘንድ አንድም ይሄ ነገር አልታይም። በቅዳሜው ፕሮግራማችን ስጋት እንዳለኝ ገልጬ ነበር። እዚህ ጋር ጥንቃቄ እንዲደረግ አንስተን ነበረ። እንግዲህ ጥንቃቄው ተደርጓል። ይሄ በጣም ጥሩ ነው። ምክንያቱም የወጣቶች ነገር ስለሆነ እንግዲህ ህግ ግሬሱን አጥቷል። እኛ ሀገር ባለፉት 4-5 ወራት ህግ አለ፣ ህግ አይደለም የተሻረው፣ መንግስትም አለ። ህግ ግሬሱን አጥቷል። ህግ ደግሞ በግሬስ ነው የሚገዛው እንጂ እያንዳንዱ ሰው ህግ ስለሚያየው አይደለም፣ ፖሊስ ስለሚያየው አይደለም ህግ የሚያከብረው። ህግ አለ፣ ግሬስ አለ ህግ እና እሱ በቃ ሙሉ በሙሉ ጠፍቷል በሀገሪቱ ውስጥ። መንግስትም ይህንን ግሬሱን ወደ ነበረበት መመለስ አልቻለም። ዝም ብሎ በጣም እንትን ተጨባጭ አልሆነ ታንጀብል ያልሆነው ፍቅር፣ መደመር የሚባሉት ነገሮች ናቸው ላይ ያሉት። እነሱ ደግሞ ታንጀብል ነገር ስላልሆነ ገዢ ሊሆን አልቻለም ወደ መሬት ወርዶ። በዚህ መካከል ማንም አይፈራም። እውከት ለማንሳት ሌላውን ባላንጣይ ነው ወይም ከኔ ይለያል ብሎ ያሰበውን ለማጥቃት ማንም ምንም አይሰራም። በቃ ዝም ብሎ ያለህን ገጀራህንም ዱላህንም እሳትህንም ይዘው መሮጥ ነው እና እንግዲህ አዲስ አበባ የሀገሪቱ ርዕሰ ከተማ በእርስ በርስ ግጭት ሁለት ወገን ጎራ ለይቶ በዱላና በጩቤ ሲዘነጣጠል 55 ሰው መሞት የዚህ ማሳያ ነው። እንግዲህ ቡራዩ ማለት እኮ አዲስ አበባ ማለት
አዲስ አበባ ነው።
ለአዲስ አበባ ከኦሮሚያ ከተሞች በሙሉ በጣም ቅርቡ ለአዲስ አበባ ኮልፌ እኮ ከኮልፌ ያለ ስትል ቡራዩ ነው።
ኦኬ።
በዚህ በጦር ኃይሎች በኩል ብትሄድ እዚህ የሺ ደበል የሚባለው አካባቢ እሱ ማለት ነው። እና በዚህ ደረጃ ሆኖ እኔ በእርስ በርስ ግጭት 55 ሰው አዲስ አበባ ውስጥ ሲሞት አይቼ አላውቅም። ህግ ምን ያህል ግሬሱን እንዳጣ መንግስት ምን ያህል ህግ ማስከበር እንዳቃተው የሚያሳይ ነገር ነው። ግን አሁን ዝም ብሎ ይሄ ፍቅር፣ እርቅና መደመር የሚሉትን ነገር ግን ስትሰማው በቃ በጣም እስኪሰለች ድረስ። ምናልባት ኢትዮጵያ ውስጥ የሰለቸ ቃል አሁን ምንድን ነው? እሱ መደመር የሚለው ነው። እንሰማዋለን። አየ ተጨባጭ ስላልሆነ ፍቅርም መደመሩም ሊሰፍን አልቻልም። ህግ ነበረ ትልቁ ነገር። እንግዲህ አሁን ዘግይቶ የባነነ ይመስላል መንግስት ህግን ቅርስ ነክሰህ የምታስከብረው ነገር እንጂ ዝም ብለህ በማይጨበጡ ነገሮች ሰላም መረጋጋት ይመጣል ብለህ የምትተው እንዳልሆነ ዘግይቶ ነው ያወቀው። ዘግይቶ ማወቁ የሚያስከፍለው ነገር ሊኖር ይችላል። ምክንያቱም ኦልሬዲ የለወራት የተፈጠረ አንድ ስሜት አለ። እንግዲህ እንዴት እንደምንሆን አላውቅም፣ ግን በአጠቃላይ ብዙ ሰዎች ጋር ስጋት አለ። ምን ይመስላል እንግዲህ
ጠቀስ አድርገዋል የ55 ሰዎችን መሞትና በዛ አካባቢ ያለው ሁኔታዎችን ተጠቅሰው ነበርና በጠቅላላ አርገስት መለከተው የነዚህ የአዲስ አበባ የነበረው ግጭቱ ምን አይነት እንዴት ነው የከፋ ነው? እርግጥ ግን እንዴት ነበር በአጠቃላይ የታየው የሰዎች አገላለጽ የግጭቱን አስከፊነት? እርግጥ የተገነዘቡት ሰዎች ተገነዘቡታል ይሄን ነገር ነው? እንደዚህም ብሎ ይሄን ያህል ቁጥር እንደለምድ ሆኖ አሁን ይሄን ያህል ሰው ሞተ ማለት ጀምረናልና በቃ ይሄ እንደተለመደ ነው። 55 ሰው 30 ሰው 20 ሰው ሞተ በሚለው ደረጃ ነው ዝም ብለው ያዩት።
እንግዲህ ዝም ብለህ 55 ሰው አድርገህ ስታየው
አዎ
55 ትንሽ አይደለም፣ ግን ዝም ብለህ 55 ሰው የሞተበት ግጭት ስትለው ትንሽ ይመስላል።
አዎ
በሱ ደረጃ አይደለም መታየት ያለበት። እንግዲህ መስከረም ምንድናቸው ግንቦት 7 አመራሮችን የተቀበል ነው። ጳጉሜ ስንት ነበረ? 3 ነው 4?
ጳጉሜ
3 መሰለኝ። ጳጉሜ 4
ነው እሁድ።
ጳጉሜ 4 እነሱን ተቀበልንና ከዛ በመስከረም 5 የኦነግ አመራሮች ይመጡ ነበር። እንግዲህ ከዛ በፊት እኛ አውርተነዋል። አሁን አድማጮቻችን ወደኋላ ሄደው ለአርካይቫችንም ቢያዩት ያገኙታል።
በጣም
ከአቀባ ከግንቦት 7 አመራሮች አቀባበል በፊት የከተማው አደባብ ምን ይመስል እንደነበረ አንስተን እንደውም መስከረም 2 መሰለ እስክልል ድረስ ተሽከርካሪው ሱቆች የሱቆች ግድግዳ በቀለም ሲቀባ ነበር። አሁን ልክ እሱን እንደጨረስን መስከረም 1ን በዓል አክብረን በነጋታው ደግሞ የኦነግ አመራሮችን እንቀበላለን የሚሉ ሰዎች እንደዚሁ ይዘው መጡ። ሰንደቅ ዓላማቸውንም አርማቸውንም ሰንደቅ ዓላማ አይደለም እሱ አርማ ነው። እነዛም አርማም ግማሹ ሰው አርማ ይለዋል፣ ግማሹ ሰው ደግሞ የለም የኢትዮጵያ ሰንደቅ ዓላማ መሆን ያለበት ይሄ ነው የሚል ጥያቄም ነው ይለዋል። ያለማንኛውም ቀጥሎ ደግሞ አርማው መጣ። አሁን እዚህ ጋር ነው እንግዲህ ግጭ የተፈጠረው። እዚህ ከተማ ውስጥ ይሄን አታደርጉም የሚል ሰዎች ነበሩ። አንዳንዶቹ ደግሞ እኛ የሰቀልንበት ላይ ነው የሰቀሉት፣ እኛ የቀባነው ላይ ነው የቀቡት የሚለው። ሌሎች ደግሞ የኔ ካልሆነ እንዴት የሌላው ይሆናል የሚሉ። በዚህ መካከል እንግዲህ በየአካባቢው ከዚህ ከኮልፌ አካባቢ ከጳውሎስ ጀምሮ በኋላ ግን አሁን ቅድም ዜናው ላይ እንደጠቀስኩልህ ሁሉም ክፍለ ከተሞች፣ አራዳ ክፍለ ከተማ ብቻ ነው አንድ ሰው የሞተው፣ ሌላ ጋር ብዙ ሰው ነው የሞተው። እንግዲህ ሁሉንም ደርሰንበታል ነው የሚሉት። ዝም ብሎ የወሬ ነው እንጂ ከዚህ በወሬ ደረጃ ያለው ደግሞ ከዚህም ይበልጣል። ህጻናት ሁሉ የሞቱበት ሁኔታ እንዳለ ነው የሚነገረው። አዎ ዋናው ነገር የሚያሳስበን አንድ ጊዜ 55 ሰው መሞቱ አይደለም። ይሄ የሆነው የሀገሪቷ ርዕሰ መዲና በዓለም አቀፍ ደረጃ በዲፕሎማቶች መቀመጫ 3ኛ ነው የሆነችው፣ የአፍሪካ ህብረት፣ የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን መቀመጫ ያለባት የርዕሰ መዲና ትልቅ የጸጥታ ጥበቃ ባለባት ከተማ ላይ ነው ይሄ ነገር የሆነው እና የሚያስፈራው ህግ እንዴት ይሄንን ነገር እንዳይሆን ማድረግ አቃተው ነው። ይታይ ነበር። እኛ እኮ ቀድመን ገምተናል፣ ግጭቶች ሊነሱ ይችላሉ ብለናል። እኛ የገመትነውን ግጭት ሊነሳ ይችላል የሚል የሚያስብል ሁኔታ እንዴት ነው ኃላፊነት ያለባቸው ሰዎች የሀገሪቱን ሰላምና ጸጥታ መጠበቅ ያለባቸው ሰዎች ሳያዩት የቀሩት? ይሄ ሰዎቹ እንዴት ነው ሀገሪቷን የሚያስተዳድሯት ብቃታቸውስ ምን ያህል ነው የሚለውን በአጠቃላይ ጥያቄ ላይ ይጥላል። ሁለት ህግ የሚለው ነገር ለሰው በቃ ምንም ማለት እንዳልሆነ ዝም ብሎ ወረቀት ላይ ያለ ባለሙያዎች የሚጠቅሱት ነገር እንጂ ምንም ጉልበት የሌለው ተደርጎ ነው የተወሰደው እና የሚያስፈራ አሁን የሞቱ 55 ሰዎች ብቻ ሳይሆን
አጠቃላይ የህግ
ሂደቱ የመንግስት ህግ ብቃቱ አንደኛ ብቃቱ ነገሮችን አስቀድሞ ተንብዮ የመከላከል ብቃቱ በሰው ኃይል በልምድ ያለው ብቃት እና በህዝቡ ዘንድ ደግሞ ለመንግስት የተሰጠው ግምት ለመንግስትና ለህግ ይሄ ነው የሚያስፈራው። ይሄ ግምትና ይሄ የብቃት ማነስ ካለ የማይደገምበት ምክንያት የለም። ህዝቡ ያለ ምክንያት አይደለም ስጋት የተፈጠረበት። አሁን ሰው ውስጥ ብታየው ሁሉም ደስተኛ አይደለም፣ ሽምቅቅ ነው የሚለው። ማምሸት የሚፈልግ ሰው የለም። እንደ ድሮ መጠጥ ቤት ከሶስት ሰዓት ምናምን ተጫውቶ መሄድ የለም። በጊዜ ወደ ቤቱ ነው የሚገባው። ስብሰባ ያለበት አካባቢ መሄድ አይወድም። ቅዳሜና እሁድ ቤቱ መቀመጥ የመረጠበት ሁኔታ ነው ያለው። ደግሞ ነገ ምን ሊመጣ ይሆን የሚል ስጋት የተፈጠረበት። ይሄ ስጋቱ አሁን ካልኩ ነገር የመነጨ ነው እና ትልቁ 55 ሰው አሁን መሞቱ ሳይሆን ነገም ከነገ ወዲያም 55 ሰዎች
እያለ
ሊሞቱ የሚችሉበት ሁኔታ ነው መሬት ላይ ያለው። ይሄ ነው ትልቁ ስጋት።
ይህንን ተከትሎ የተያዙ ሰዎች በቁጥጥር ስር የዋሉ ሰዎች አሉ። የህግ ሁኔታውስ ምን ያመለክታል? ከህግ አኳያ አሁን እንግዲህ ሁለተኛ ሳምንቱ ነው አሁን ከያዘን የተወሰኑ ሰዎች ፍርድ ቤት ቀርበው ቀጠሮን የተያዘባቸው ተነግሯል። ከሰሞኑ ደግሞ የአዲስ አበባ ፖሊስም የራሱን መግለጫ ሰጥቷል። አንዳንድ ጊዜ አገላለጹን ስመለከተው በአስቸኳይ ጊዜ አዋጅ ውስጥ ያለን ይመስላል። ከስርዓት መስመር የሳተ አያያዝ መሰለኝ የተደረገው። እርግጥ እንደዛ ፍርድ ቤት ሳታቀርብ አንድ ሺህ ምናምን ሰው ዝም ብለህ ጦር ላይ ካምፕ አስገብቻለሁ ብለህ ስትል ትንሽ ይከብዳልና ውጭ ላሉ አምነስቲ ኢንተርናሽናል ላሉ ድርጅቶች መንገድ በደንበኛ መንገድ ከፍተሃል። እንዴት ነው ሶስ ሁለቱ ሳያያቸው?
እንግዲህ ያው ህግ ተጥሷል። መንግስት ህግ የማስከበር አስቀድሞ ተንብዮ የማክሸፍ ከተፈጸመም በኋላ የማስከበር ኃላፊነት አለበት። የማክሸፍ ኃላፊነቱን አልተወጣም። ከዛ በኋላ ግን አጥፊዎችን ማስቀጣት አለበት። አጥፊዎችን ማስቀጣት ላይ ግን አሁንም ህግ አለን። ህጉ የአስቸኳይ ጊዜ አዋጅ ላይ አይደለም። የአስቸኳይ ጊዜ አዋጅ ላይ ስትሆን በቁጥጥር ስር የዋልከውን ሰው እስከ ሁለት ወር ድረስ ፍርድ ቤት ሳታቀርብ ማቆየት፣ በመካከል ስጋት ካልሆነና በወንጀል ላይ ከሰስ የሚችል መሆኑን ስታቅ ልትለቀው ትችላለህ። ወይም ሊያስከስስ የማይችል ግን የጥፋት ተባባሪ ሊሆን ይችላል የሚለውንም ጭምር ከዛ ውስጥ የማግለል ነገር ስለሆነ አስተምረህ ልታስወጣ ትችላለህ። እና ከዚህ በፊት የአስቸኳይ ጊዜ አዋጅ በታወጀባቸው ጊዜዎች ውስጥ እነዚህ ነገሮች ተደርገዋል። 97 ምርጫን ተከትሎ በብዙ ሺህ የሚቆጠሩ ሰዎች ጦር ላይና ዲፕሎማሲ ተልከው ነበር። ባለፈው ሁለት ጊዜ አስቸኳይ ጊዜ አዋጅ የታወጀበት ጊዜ 2009 እና 2010 አጋማሽ ላይ በተመሳሳይ እነዚህ በሺህ የሚቆጠሩ ሰዎች በየካምፑ ገብቶ የተሃድሶ ተሰጥቷቸው ተልከዋል። አሁን የአስቸኳይ ጊዜ አዋጅ አላወጅም። የአስቸኳይ ጊዜ አዋጅ ካላወጅን ህገ መንግስቱ ላይ ያለውና ከህገ መንግስቱ የወጡ የወንጀልና የወንጀል ስነ ስርዓት ህግ ላይ ያሉት በ48 ሰዓት ውስጥ ፍርድ ቤት አቅርቦ ክስ መመስረት አልተነሳም። ይሄ በሆነበት ሁኔታ ጥቂት ሰዎች ተከሰሱ። 107 ሰዎች ለመክሰስ ተዘጋጁ። በሺህ የሚቆጠሩ ሌሎች ግን ወደ ጦላይ ነው የሚሄዱ ይተባል። እንዴ ጦላይ ወስደህ ለወራት የማቆየት ፍርድ ቤት ሳታቀርብ ስልጣን ለመንግስት ማንሰጥ ኬታ መታወን ስልጣን የአስቸኳይ ጊዜ አዋጅ ውስጥ አይደለም። እና ትንሽ የሚያስደነግጥ ነገር ነው የተፈጠረው። በህዝብ ውስጥ የተፈጠረው ስጋት የአስቸኳይ ጊዜ አዋጅ የሚያሳውጅ ነበር። ለቀናትም ቢሆን ለ10 ቀንም ለ15 ቀንም የአስቸኳይ ጊዜ አዋጅ አውጀው ቢሆን ለአንድ ወርም አውጀው ቢሆን ይገባሃል። ምንም የአስቸኳይ ጊዜ አዋጅ አላወጁም። ለምን ማወጅ እንዳስፈለጉ አልገባኝም። ስጋት ነበረ። 55 ሰው እስከሚሞት ድረስ ቀላል አይደለም
መጠበቅ።
ከዚህ በፊት በተፈጠሩት ግጭቶች ውስጥ በአጭር ጊዜ እንደዚህ አልሆነም። የአስቸኳይ ጊዜ አዋጅ ሳያውጁ የህግ የበላይነት የመጣ ሰውን በ48 ሰዓት ውስጥ ፍርድ ቤት ሳያቀርቡ ጦር ላይ ወስደው ምናልባት ለአንድ ወር ለሁለት ወር የማሰል ስልጣን ከየት መጣ ነው? አሁንም በሌላ በኩል የህግ የበላይነት ተጥቷል። ህግንም ስታስከብር ህግን መሰረት አድርገህ እንጂ የህግ የበላይነትን መጣፍ የለብህም። ይሄም ሌላ ስጋት ነው የሚፈጥረው። ምክንያቱም የከተማ አስተዳደር የክልል አስተዳደሩ የፌዴራል መንግስት ይሁን ባስፈለገው ጊዜ ህግን ሊጥስ ይችላል። የማይመቸው ነገር ከመጣ ያልመሰለው ነገር ከመጣ ህግ ሊጥስ ይችላልና እዚህ ውስጥ ይሄን ስጋት እየፈጠረብን ሁላችንም ላይ እዚህ ውስጥ አሁን እንግዲህ 1200 ይሁን 2000 ሰዎች ገደማ ነው ወደ ጦላ የሚወሰዱት። እዚህ ውስጥ ሰዎቹ ፍርድ ቤት ስላልቀረቡ አቋማቸውን ስላልሰማን ለምን እንደተያዙ ስላላወቅን በርካታ ንጹሃንም ሊኖሩ ይችላሉ።
ትክክል።
እና ንጹህና ንጹህ ያልሆነው የሚለየው ፍርድ ቤት ሲቀርብ ብቻ ነው። ስለዚህ እዚህ ከታሰሩት ውስጥ እኔም ሊሆን ይችላለሁ። ይሄ ነው ስጋት የሚፈጥረብን። ለወደፊት ግርግር ያለበት ቦታ በሙሉ ስትገኝ ዝም ብለህ የምትወሰድ ከሆነ ፍርድ ቤት ቀርበ ፍርድ ቤት የማይወስንልህ ከሆነ ሌላ የሰብአዊ መብት ስጋት በመንግስት የሚፈጸም ስለሆነ ደግሞ አቤት እንኳን ብለህ የምትሰማበት ሁኔታ የሌለበት ነው። እኔ የሰብአዊ መብት ኮሚሽን እዚህ ላይ አንድ ነገር ማለት አለበት ነው የምለው። እንግዲህ የሰብአዊ መብት ጥሰት ማለት እነዚህን ያጠቃልላል። መንግስትም ጉዳዩን መለስ ብሎ ቢመለከተው ጥሩ ይመስለኛል። የኔ ትዝብት ይሄ ነው። ትዝብት እንደምትገረኝ እርግጠኛ ነው። አድማጮቻችንም እስኪ እዚህ ላይ ያላቸውን አስተያየት ለአንተም ቢሆን ይስጡ። ሰዎች ይንገሯቸው እዚህ ላይ እንዴት ነው የሚያዩት ይህን ይሄ ከህግ ብላ የሚታንሳ።
ለለውጥ ነው የምንሄደው፣ ህግን ለማስከበር ነው ብሎ የመጣው አሁን አዲሱ አመራር እና ያን ከዛ አኳያ ነው መታየት ያለበት። ስለዚህ በቃሉ እንዲረጋ ነው የሚፈለገው። እና አንተ ከምትናገሩ ምንም የተለየ ነገር የለኝም። እኔ በጣም እንደውም አንተ በደንብ አብራርተዋል። የአዲስ አበባን የወንጀል ሁኔታዎችም በፖሊስ ኮሚሽነሩ ተጠቅሷል። አንዳንዱም የሚያስፈራ ነው። ሴትዮዋን በጥፊ መጥቶ መኪናዋን ወስዶ መኪና ገጭቶ የሚላለ ግማሽ ሚሊዮን ብር በላይ ባንኩ ያስቀመጣለ። 27 ጊዜ ታሰረ ሰው በቁጥር ስር ለነ 27 ጊዜ ወንጀል ከፈጸመና ከታሰረ ምን ሊያደርግ ነው? እንደገና ወጥቶን ወንጀል እንዲፈጸም የተፈቀደለት ስኔ አንዳንድ ጊዜ እኮ ለመናገር አለብን ብሎ ስለሚናገሩ ነው ወይስ ደግሞ ሊያመጣ የሚችለውን ነገር መመልከት አቅቷቸዋል ሰዎች ውስጥ ይህን ነገር እንደዚህ አይነት መግለጫ በሚሰጥበት ጊዜ ነው? አጠር ባለ መልኩ እንደው አዲስ አበባን ሲንቃኛት እንደው እንጆ አሁን ያለን ዝም ብለህ ረብሻ በምናምን እያልን ነው እንጂ ሌላ ማአት ነገሮች ብዙ ነገር ረስተናል፣ ዘንግተናል።
አሁን ይኸውልህ መጀመሪያ የ27 ጊዜ ታሰረ የምትለው እሱ 27 ጊዜ ያለ እንጂ ከዛ በላይ የታሰራል። በቃ ሁልጊዜ እስር ቤት የሚሄድ ከዛ የሚወጣ እንደገና የሚታሰር ኑሮው በዚህ ውስጥ ያለ አለ እና አይፈሩም፣ ደፋሮች ናቸው። በቂ ገንዘብ ነው የሚዘርፉት፣ በደንብ ነው የሚዘርፉት። የባንክ ሂሳብ አላቸው፣ እዛ ውስጥ አካውንት አላቸው። በ100 ሺህ ብርም በ200 ሺህም 300 ሺህ ብር ድረስ ሂሳብ አላቸው። ሲታሰር ያውቁታል። ከአንድ አመት በላይ አይፈረድባቸውም። ሶስት አመት ቢፈረድባቸው ይሄ ይቅርታው የሚገርምህ ሪከርድ ያለበት ሰው ሁሉ ነው የሚፈቱት። እኔ በተጨባጭ ስላየሁት ነው በደፍረት የምናገረው። ሪከርድ ያለባቸው ከዚህ በፊት 4-5 ጊዜ ሪከርድ ያለባቸው ሰዎች 5 አመት ተፈርዶባቸው 1 አመት ተኩል ብቻ ይሄንንም ያውቁታል። እንግዲህ እንደሚመስለኝ ማረሚያ ቤት ውስጥም ሙስናም አለ። እንግዲህ በመቶ ሺህ ብሮች በሚሊየን ያለው ሰው ማረሚያ ቤት አንደኛ ማረሚያ ቤቱ ነው ሰዎችን ለይቅርታ የሚያቀርበው እና እዛ ያለ ሰውዬ 10 ሺህ ብር 5 ሺህ ብር ብትሰጠው የይቅርታ ሰዎች ውስጥ ይከተታል ሪከርድ ያለበትንም ጭምር እና እንደዛም እየሆነ ይመስለኛል። በይቅርታ ይወጣሉ። ቅጣታቸውን ጨርሰውም ተወጥተው መልሰው እዛው ነው የሚሆኑት። ምንም የጎደላቸው ነገር የለም። ምናልባት ከሌላው ሰው የተሻለ አምሮባቸው ነው የሚኖሩት። ጥሩ የሚበሉት እነሱ ናቸው። ጥሩ የሚጠጡት ጥሩ ውድ ምግብ የሚሸጥባቸው ቤቶች ውስጥ ይሄ የፍየል ቁርጥ የፍየል ጥብስ የሚቆረጥባቸው ቦታ ሌላው የመንግስት ሰራተኛው
አይችልም።
የጎመጄ ምራቁን እያዋጠም ያልፈው እነሱ ናቸው የሚበሉት እና የዚህ አይነት ወንጀለኞች አሉ በሀገሪቱ ይታወቃሉ። ወጣ ደግሞ መጣ ደግሞ ምናምን ይባላል። አዲስ አበባ ወንጀል እስር ቤት አለው እንደ ማዕከላዊ እና እዛ አንዴ ታስሬ ነበር እና አይቼዋለሁ። እዛ እያለሁ ሲመጡ በቃ እንደ እንትን ነው ፖሊሶቹ ምናምን ሁሉ ሰላም ምናምን እየተባለ እስረኞቹን በየክፍሉ እየሄዱ እየተቃቀፉ ምናምን ነው መጣ ምናምን በቃ ምንም አይደል በምን መጣሽ ደግሞ አሁን ምናምን ይባባላሉ። ቤታቸው ነው እስር ቤት እና ይሄ የወንጀል ነገር አለና ወንጀሉ ቀላል ወንጀል አይደለም። አሁን የመኪና ስርቆት የሚባለው ወንጀል ድሮ ኢትዮጵያ ውስጥ የመኪና ስርቆት መኪና ሰው ቤትና መኪና አይሰረቅም ብሎ ነው የሚያስበው።
አሁን
ግን መኪና ይሰረቃል። እና በጣም የሚገርም ነው። ቆይታም ከጀመረ ይሄ ነገር በኋላ ግን እየባሰ ነው የመጣው። የመኪና ስርቆቱ እንትን ነው፣ ወደ ውጪ ማውጣት አይደለም። አሁን ሌሎች ሀገሮች መኪና ሲሰረቅ ድንበር አሻግረ ሌላ ሀገር ውስጥ ነው የሚሸጠው። የእኛ ሀገር ግን በጣም የሚገርሙ ፈጣን ብቃት ያላቸው ቴክኒሽያኖች አሉ። መኪናዋን 2 ሰዓት በማይሞላ ጊዜ ውስጥ ይጨርሷታል። በቃ እና ትናንሽ ብረቶች ያደርጓታል።
ሶማሌ ተራቀ
ትናንሽ ብረቶች ነው የምትሆነው።
ቅርጫ ተደረገ።
ከዛ ይሄ ቆርቆሮ ራሱ የሚገርም በምን እንደዛ እንደሚያደርጉት አታውቅም። ቆርቆሮ ቆራሌው በእንድንጭ ነው በቆርቆሮ ሰራ መርካቶ ይወስደዋል። ያኛው የተበታተነ ትናንሽ ስፔር ፓርት ነው። መኪናው ምን የት ጋር የት እንደገባ አታውቅም። ይሄ ነገር ነው መኪናዎችን የሚያጠፋው እና ለመፈለግ የሚያስቸግር ነው። መኪና ጠፍታ በ24 ሰዓት ከቆየች የመገኘት ድላ
በጣም
አነስተኛ ነው እና በዚህ መንገድ መኪናዎች ይሰረቃሉ። ነገርም እኔ በዚህ ሶማሌ ተራ እንግዲህ በደንብ ነው የማውቀው። ከልጅነት ጀምሮ ያደግኩበትም አካባቢ ነው። እዛ አካባቢ ያሉት እንትኖች አሁን ለምሳሌ ጠዋት መኪና አንድ መኪና ትመጣለች። መኪና 6 ሰዓት ላይ ስታያት ዋናዎቹ ነገሮች አልቀው ትናንሽ እስከ 7 ዓመት ያሉ ልጆች ደግሞ ብሎን ሲለቃቀሙ ነው ከዛ ስር የምታየው። የዚህ አይነት እና የመኪና ስርቆቱ ለሌሎች ነገሮች እንዳለ አካሉን የመሸጥ ሳይሆን በዚህ መንገድ የመበተን ነው። ለማግኘትም አስፈላጊ ነው። ይሄ በጣም እየተለመደና እየተስፋፋ ይመጣ ነው። ማንም መኪናውን አቁሞ አይሄድም ጥበቃ ያለበት ቦታ ካልሆነ በስተቀር። ይሄ እየተስፋፋ ነው የመጣው። ሌላው ድሮ ሌባ የምናውቀው ሌባ ሌባ ስትለው እንደ ከስ ብሎ የሚሮጥ ከአንደራበሱም ከፊቱም ጎስቆል ያለ ምናምን ነው ብዙ ሌባ ብሎ የሚገምተው። አሁን ግን በእግሩ የሚሰርቅ ሌባ እየጠፋ ነው። እቺ ቪትስ የምትባለው ቶዮታ መኪና ርካሽ ነች። በቀን 400 ብር ነው የምትከራየው። እሷን ይዘው ነው የሚሰርቁት። መኪናዋን ይይዙና ትልልቅ ሰው የሚገባበት ቤት ውስጥ ይገባሉ። መኪናውን ፓርክ አድርገው ነው የሚገቡት። በልብስ ሰው አትለይም። ትልልቅ ሰዎች ናቸው። ከዛ በጣም የሚያስደንቅ ነው ፍጥነታቸው። እንደዚህ ነው ሰርቀው የሚወጡ። መንገድ ላይ ስልክ ሲሰርቁ በመኪና ነው የሚያርቁት። እና ይሄ በጣም የተበራከተ ነገር ሆኗል። አሁን ሰው እያወቀ ነው። ቪድ ላይ ጸጉሩ የተንጨፈረረ ጎረምሳ ምናምን ሲያይ ሰው ሸሸት ማለት ጀምሯል። ቪድ ማለት በራሱ ወጣቶች ይዘው ሲታይ የሌቦች መኪና ወደሚባልበት ደረጃ ደርሷል። ይሄ ከዚህ በፊት ያልነበረ ነው። እና በጣም የሌብነቱ ጉዳይ አስጊ ነው የሚሆነው ወንጀል።
ወደ ኋላ ልመልስህ አንድ ጊዜ እስቲ በአጠቃላይ የሀገሪቱን የስጋት የደህንነቱን ሁኔታ እንደው እንመልከተውና አሁን የጋሞ ሽማግሌዎች ባለፈው ሳምንት እንዳጋጣሚ ሆኖ እኛ ጠቅሰኗል። ምክንያቱም እኔ እንዳጋጣሚ አንተም አይተኋል ፎቶግራፉን በሶሻል ሚዲያ ተንበርክከው ሲለምኑና እሱ እንደ እንትን አድርገን እንደ ቀላል ነገር እኛ ምልህ ዜና ነው የሆነውን ነገር ነው የገለጽነው ግን ከክልል መንግስት በተለይ ከኦሮሚያ ክልል መንግስት ትልቅ ውዳሴን ያገኙበት ከዛም በኋላ ረጋ ብለህ ስትመለከተው ደግሞ እርግጥም እነዚህ ሰዎች የመሸለምም ያለባቸው ናቸው። እነሱ ያን ነገር ባያደርጉ ኖሩና እነዛ ወጣቶች እንደጀመሩት ሄደው ቢሆን ኖሮ ለዛ አካባቢ ብቻ ሳይሆን አጠቃላይ ለሀገሪቱም ከባድ ችግር ይመጣብን ነበርና እስቲ እነዚህን ነገሮች ቃኝልኝ። የጋሞ ህዝብ የሀገር ሽማግሌዎች ያደረጉትን የኦሮሚያ ክልላዊ መንግስት የተራ ያደረጋቸው እነዚህ ነገሮች ከባህልም ከግንኙነትም አሁን ደግሞ በዓሉን ተከትሎ ሁለቱም ብሔሮች አብረው በዓል ለማሳለፍ የሚወሰኑበት ሁኔታ ተመልክቻለሁኝ እና አጠቃላቸውና እነሱን ስያቸው።
እሺ፣ እንግዲህ ግጭቱ እንዳጋጣሚ ሆኖ የጋሞ ብሔር ተወላጆች አኗኗራቸው በጣም እንትን ነው፣ ባህላዊ ትስስር አላቸው እና የትም ቦታ ቢሄዱ የኑሮ ዘይቤያቸውን አይተውም። አንደኛ አብዛኞቹ ወደ መሀል ሀገር ሲመጡ ከአካባቢያቸው ሲወጡ በሚታወቁበት የሽመና ስራ ነው የሚተዳደሩ። በአንድ አካባቢ ነው የሚኖሩት። የራሳቸው የለቅሶ ስርዓት አላቸው። የራሳቸው ማህበራዊ ትስስር ስርዓቶች አላቸው። እነዚህን አይለቁም። አዲስ አበባ ሽሮ ሜዳ ነው የሚያልከው ይህን ያውቀዋል።
በጣም በጣም
እና ልክ ሽሮ ሜዳ እንዳሉት የደርዜ ለቅሶ የሚባለው የጋሞ ለቅሶ ማየት ስትፈልግ እኮ ሽሮ ሜዳ ነው የምትሄደው።
አዎ።
እና ባህላዊ ትስስራቸው እንደጠበቀ ነው። በሽመና ስራ ነው የሚተዳደሩ። ልክ እንደዛው ቡራዩም ውስጥ አንድ ሰፈር ነው የሚኖሩት። አሁን ጥቃቱ አንድ መንደር ውስጥ በመኖራቸው ነው እነሱ ላይ ያተኮረው። እንደሌላው ማህበረሰብ ከሌሎቹ አሁን አማራ እንደ ማህበረሰብ ተሰብስቦ አይኖርም። ትግራዮችም እንደ ማህበረሰብ ተሰብስቦ አይኖርም። ዝም ብሎ ያገኙበት ቦታ ተበትነው ነው የሚኖሩ። አሁን ጥቃቱ እነዚህ ላይ ያየ ነው እንግዲህ አንድ ቦታ ግርግሮች መሳኔ እሱ ማለት ሲጀመር አንድ ማህበረሰብ ጎልቶ የሚታይበት ቦታ ላይ ነው የምትሮጠው። በዛ ምክንያት ነው ተጋላጭነት የመጣው እንጂ ለይቶ ጋሙን ለማጥቃት ከማሰብ የመጣም አይደለም። ግን በቃ እኛ እነሱ ማለት ሲጀመር አብሰብ ብሎ ያለ እሱ ስለሆነ ለዛ ነው ኢላማ የሆነው እንጂ ሌላ የኦሮሞ ህዝብ የጋሞ ህዝብ ላይ የተለየ ጥላቻ ስላለው አይደለም። ጋሞ ነው ግን ጋሞዎች የጥቃቱ ኢላማ ሆነዋል። እንግዲህ የኔ የእሱ ማለት ሲጀመር አነሰም በዛም በጋሞ ጎፋ ውስጥ ደግሞ ኦሮሞዎች አሉ። በጣም ነባር ኦሮሞዎች አሉ። እንዴት እንደሰፈሩም አላውቅም። መሳቸው ሊማርና አቶ አሰፋ ጨበው ብዙ ጊዜ ያነሷቸዋል። እነሱ አካባቢ የጋሙ ሰው ናቸው። አሰፋ ጨበው እዛ ስላሉ ኦሮሞዎች ያ እንደውም እኛ ጋር እንደ ነፍጠኛ ነው ናቸው። አሰፋ ጨበው እኛ ጋር እንደውም የአማራ አይደለም የኦሮሞ ነፍጠኛ ነው ያለው ነው የሚሉ የተሰብስበው የሚኖሩ ኦሮሞዎች አሉ። ደግሞ አርባ ምንጭ ከተማ ትልቅ ከተማ በመሆኑ ማንኛውም ከተማ ለስራ ሄዶ እዚያው ጥረታ እየወጣ በአርባት በህይወት አጋጣሚ እየሄደ የሚኖሩም ኦሮሞዎች አሉ። እና እዛ የሚኖሩ የኦሮሞ ማህበረሰቦችን ኢላማ ያደረገ የበቀል እርምጃ ለመውሰድ ነበረ እንግዲህ ዶሮም ሰው ሆ ብሎ የተነሳው። ይሄ ቢፈጠር ኖሮ እዚህ እንዴት ሊባባስ ነበረ? እዚህም እነዛ ማይኖሪቲዎች ናቸው፣ ጋሞች ማይኖሪቲዎች ናቸው፣ ኦሮሞም እዛ ደግሞ ኦሮሞዎች ማይኖሪቲዎች ናቸው። የሁቱና ቱትሲ ነገር ነበር የሚፈጠነው ቡሩንዲና ሩዋንዳ ውስጥ ነበረ። እና ልክ ወደዛ ነበር የሚሄደው። ይሄ እንዳይሆን የጋሞ የሀገር ሽማግሌዎች በተለይ ሶሻል ሚዲያ ላይ በብዛት ፎቶግራፉ ተለቋል። ኦርማን ሲሆን የነበሩ ወጣቶች ፊት ተንበርክከው እርጥብ በባህላቸው መሰረት እርጥብ ሳለ ነው የተማጸኑት። እና ደግነቱ ያው በጥብቅ ባህላዊ ትስስር ያለው በወግ የሚኖር ህዝብ ስለሆነ ጥሶ አልሄድም። ወሮበሎች አይደሉም። እኔ በጣም ወጣቶቹንም ወሮበሎች አይደሉም
ያልኩት
ወጣቶቹን ጨዋነት እኮ ያዩ
ስልክህ
ምክንያቱም
አንድ ጊዜ ስልክ ይንቆራቆራል። እንዴት እንደሆነ አላውቅም። ቦታ ቀይረሃል? አልቀየርክም? ይንቆራቋ ቀጥል በዚሁን ሞክራል።
እሺ እንግዲህ አሁን ያየሁት የወጣቶቹንም ጨዋነት ነው። ወጣቶቹ ይሄንን ወግ እና ባህል አክብረዋል። ዞሮ ላይ ያንተ ብትንበረከክ ባትንበረከክ ዞር በል ከዚህ
አላምም።
ይህንን ራሱን እንደ አንድ ትልቅ ነገር ነው መወስደው። እዚህ በተጨማሪ ጸቡ ወዴት ሊሄድ እንደሚችል እንደ መንግስታችን እኮ ሊያይ የማይችሉትን አደጋዎች ነው የሀገር ሽማግሌዎቹ ያዩ። እዛ ጋ ያ ነገር ቢፈጸም ይሄ ግጭት ከዛ ወደ ሁሉም የኦሮሚያ ክልሎች ከዛ በኋላ ወቅት ወደ ተቀሩት የደቡብ ክልሎች
ሊሄድ ይችላል።
አየህ አሁን እዚህ ኦሮሚያ ውስጥ ደግሞ የቱ ጋሙ፣ የቱ ወላይታ፣ የቱ ጌዲዮ፣ የቱ ምን እንደሆነ አይለዩም። ስለዚህ እንዳለ በአጠቃላይ ደቡቦችን ወደ ማጥቃት ሊሄዱ ይችሉ ነበር። ከዛ በኋላ እንግዲህ ኦሮሚያ ከደቡብ ህዝቦች ደግሞ ከብዙዎቹ ጋር ነው የሚዋሰነው። ደቡብ ውስጥ ደግሞ በያለበት ቦታ ኦሮሞዎችን ወደ ማጥቃት ሊሄድና ጸቡ ከቁጥጥር ውጭ ሊሆን ይችል የነበረ ነው የሚሆነው። እና መንግስት ግጭት አይሸተውም፣ የሚታየው ግጭት አይታየውም። እነዛ የሀገር ሽማግሌዎች ግን ይሄ አደጋ ታይቷቸዋል። እና በጣም ነው የሚደነቁት። ወጣቶቹንም በጣም ነው የምናመሰግናቸው። የሽማግሌዎቹም የሰላም ፍላጎትና ሰላም ላይ ያላቸው ጽናት በጣም የሚደነቅ ነው። በዚህ ሁኔታ ሊፈጠር የሚችለውን አንድ ትልቅ ግጭት አስቀርተዋል። ከዛ በኋላ በዚህ አልተወሰኑም፣ መጡ እዚህ ድረስ አየህ እዚህ ሲመጡ ሽማግሌነት እዚህ ያለውንም ሰው መገሰጽ አለባቸው። እዚህ ያለውም ሰው አብሮ መኖር አለበት እንደድሮ የተፈናቀሉትን ጎበኙ፣ የሚደረግላቸውን እርዳታ ተመለከቱ፣ የአዲስ አበባ አስተዳደርን አመሰገኑ፣ ሁለተኛ ግጭት እንዳይፈጠር የራሳቸውንም ሰዎች መከሩ። ከዛ በኋላ በትላንትና ሁለት ደግሞ ከአቶ ለማ መገርሳ ጋር የተገናኙት የክልክል ርዕሰ መስተዳድር አቶ ለማ መገርሳ በጣም ትልቅ ነገር ነው ያደረጋችሁት፣ እንደው አስተምራችሁናል ነው ያሏቸው። የእውነትም አስተምረውናል። እና ሰው የሀገር ሽማግሌዎቹ ራሱ እኔ በማሞገሳቸው ሁሉ ነው በጣም ደስ ያለኝ። እና ይሄንን ሳናደርግ ቀርተን ግጭቱ ተፈጥሮ ቢሆን ኖሮ ኢትዮጵያ ምን ትለን ነበረ ነው ያሉት። አየህ እንዴት አይነት ሰዎች እንደሆኑ። ሀገርን ነው የሚያስቡት። እና እቺ ወደሚቀጥለው ትውልድ መተላለፍ ያለባት ሀገር እንደ ሀገር እንዳትቀጥል እንደ ሀገር እንድትቆስል ነው የምናደርጋት። እና ይህን ሳናደርግ ቀርተን ብትሆን ብንሆን ኖሮ ኢትዮጵያ ምን ትለን ነበር ነው ያሉ። እኔ የእውነት በጣም ልቤ ውስጥ ነው የገቡት። እና በጣም የሚደነቅ ነገር ነው። ታዲያ ይሄ የሚደነቅ ትልቅ የሽምግልና ባህል ወደ ሌሎችም ግጭት ያለባቸውና ግጭት እንዲቆሰቆስ ግጭት እንዲነሳ የሚቆሰቆስባቸው አካባቢዎችም መሄድ አለበት ነው የምለው። በተለይ አማራና ትግራይ አካባቢ
በጣም
ታያለህ በየቦታው። ከዚህ በፊት እኛ በተደጋጋሚ አንስተነዋል። ሰዎች በድንጋይ ይወገራሉ። በጣም የረጅም ጊዜ አብሮ የመኖር ስነ ምግባር ባህል ያለው ማህበረሰብ ውስጥ ክርስቲያን የሆነ ውስጥ ጠላትህንም ውደድ፣ ቀኝህን ሲመታ ግራህን ስጠህ በሚል ክርስትና ሃይማኖት ውስጥ የሚኖሩና ያደጉ ከቤተ ክርስቲያን ጋር ጥብቅ ቁርኝት ያላቸው የአማራ ማህበረሰቦች ውስጥ አንገቱ ላይ የክርስቲያንነት ምልክት አስሮ እንደሱ ክርስቲያን የሆነ አንድ ቤተ ክርስቲያን አብሮ የሚሳለመው ነው የትግራይ ተወላጅ በድንጋይ ወግሮ የሚገልበት ሁኔታ አይተናል። እና ይሄ ነገር በሀገር ሽማግሌ ሊወገዝ ሊገታ ይገባል። እና እዛ አካባቢ ያሉ የሀገር ሽማግሌዎች ከጋሞቹ የሀገር ሽማግሌዎች ትምህርት ሊማሩ ይገባል። እንደው እንደ አጋጣሚ ሆኖ ትግራይ ውስጥ ያሉት ሰዎች ስሜተር ብዙ ልምድ ስላላቸው ነው ግን በግጭት ውስጥ እንደ ጦርነት ስላለፉ የበቀል እርምጃ አልተወሰደም እንጂ ምን ሊፈጠር እንደሚችል ሁለቱ ብሔረሰቦች ደግሞ
በጣም
ትግራይና አማራ ክልል ሳይሆን ብቻ ሳይሆን በመላው ኢትዮጵያ አዲስ አበባም ጭምር ስለሆነ አብሮ የሚሄዱት ይሄ ግጭት በሁሉም የሀገሪቱ አካባቢዎች ሊዛመት ይችል ነበር። እና በተለይ በትግራይ በኩል የታየው ነገሮቹን ችላ ብሎ የማለፍ ነገር ነው። ሳይቆጠቁጣቸው ቀርቶ አይደለም ግን የዓለም አባባት ያደረጉት ነገር ነው። እና ይሄ በጣም እኔም በዚህ የትግራይን ሕዝብ በጣም ነው የማመሰግነው።
የፖለቲካ
እንደ ሀገር እንዳንጎዳ አድርገውናል። እና የአማራ ሽማግሌዎችም ከዚህ ከጋሙ ሽማግሌዎች ትምህርት መውሰድ አለባቸው። ነገ ኢትዮጵያ ምን ትለናለች
የሚለው ላይ ነው
እንዲሉ ይሄ የዜጎቿ መጋጨት የሀገር መቁሰል መሆኑን የዜጎቿ መጋጨት ሀገርን ልታጠፋ የሚችል ስለሆነ እቺ ኢትዮጵያ የምትባለው የኖርንባት የምንጠቅሳት ወደኋላ ሄደን 3000 ዘመን የምንጠቅሳት ለወደፊትም የበለጸገችና ልጆቿ በደስታ የሚኖሩባት ብለን ተስፋ የምናደርግባት ሀገር ምን ትለናለች የሚለው ነገር ሊሰማቸው ይገባል። ስለዚህ እስካሁን ለተፈጠረውም ግጭት የህዝብ ለህዝብ ግንኙነትን በማጠናከር ልክ ጋሞቹ እንዳደረጉት ቢያደርጉ ለዘለቄታው መፍትሄ ማስቀመጥ ይሆናል። እና በሌላም ቦታ አሁን እንደ ምሳሌ ያነሳውልህ እንጂ ሌላም ግጭት ያለው እዛ ብቻ አይደለም።
ወላይታና ሲዳማም
እንደዚህ ግጭት ያለባቸው ቦታዎች ላይ በሙሉ ጋሞ ሽማግሌዎች ትምህርት ልንወስድ ይገባል።
ወላይታና ሲዳማም እንሄድ ችግር አለ። ሶማሌና ኦሮሚያ ችግር አለ። እነዚህ ሽማግሌዎች ሁሉም ጋር አለ። አሁን በተለይ አሁን የባሰበትና አንደኛው ካንደኛው ለመብለጥ የሚፎካከሩም ይመስላሉና እሱን ዛሬ እንደውም ለመስቀል በዓል ለማክበር ይሄዳሉ እና እስካሁን ሳይደርሱ የማይቀርም እንግዲህ በነገውል በዛሬ ማታና በነገውለት የመስቀል በዓላቸውን አብረው ያከብራሉ። ከዛ በኋላ እንግዲህ ከሀገር ሽማግሌዎች ከህዝቡ ጋር ተዋይተው ብዙ ነገሮች ሊያመጡልን ይችላሉ። ወደ ሌላ ልውሰድ። ባለችን ሰዓት ኢህአዴግ ጉባኤ በሚቀጥለው ሮብ ይጀምራል። ከዛ ወዲህ ግን ዛሬ የትግራይ የህዋት ጉባኤውን ጀምሯል። ነገ በአደን ይጀምራል። አማራ ክልል ደቡብ ደግሞ በ17 መስለኝ ነገም እነሱም ነሰበ 17 ወይ 18 18 መስለኝ ይጀምራል። እነዚህ በሙሉ እንግዲህ እስከሚቀጥለው ሰኞ እሁድ ድረስ ጉባኤያቸውን አጠናቀው ወደ ኢህአዴግ ዋናው ጉባኤ ነው የሚሉት አራቱ ድርጅቶች። የዛሬውን የህወሓትን ጉባኤ ተመልከትና ከመሪው ንግግር ከአጋር ድርጅቶች ንግግር ምንስ ይጠበቃል? በነገው በተለይ የዚህ በኤደን ከባድ ውጥረት ያለበት የነገሰበት ነው። ውጥረት የነገሰበት ብቻ ሳይሆን ከአመራሮችም ከላይ ይነሳሉ የተባለበት አኳያለ እንደ ፓርቲ ደግሞ የርዕዮተ ዓለምም ለውጥ አደርጋለሁ ብሏል። ከኢህአዴግ ጋር እቀጥላለሁ አልቀጥልም የሚለው ራሱ ጥያቄ ውስጥ የገባበት ነውና በዚች ባለችን ጊዜ ውስጥ የምታያቸውን ነገሮች እስቲ ከህወሓት ማን ነው ጉባኤን ጀምርና
እሺ። እንግዲህ የቀድሞው ኦህዴድ ጨርሷል። ኦህዴድ ፓሆኑ ወጥቷል። ኦህዴድ ዲሞክራሲያዊ ፓርቲ ወጥቷል። የፕሮግራም ለውጥ አላደረገም። የርዕዮተ ዓለም ለውጥ አላደረገም ማለት ነው። በሌላ አነጋገር የመተዳደሪያ ደንብ ለውጥ አላደረገም። አመራር ግን ለውጧል እና ውሳኔዎች ወስኗል። ግን እንደው ከአንተ እዚህ መዝኖ እንዳትለኝ እንጂ ውሳኔዎቹን ግን በዝርዝር ማወቅ አልቻለም። የአቋም መግለጫ አውጥቷል በባለዘጠኝ ነጥብ ኦፍኮርስ፣ ግን ባለዘጠኝ ነጥብ የአቋም መግለጫ ውሳኔ ናቸው ማለት
አልወጣም
እና ውሳኔዎቹን በግልጽ አላሳወቀንም። እሱ ጋር ትንሽ ቅሬታ አለ። ብዙ ሰዎችም የተመሳሳይ ቅሬታ ነው ያላቸው። የአቋም መግለጫና የድርጅት ጉባኤ ላይ የተላለፉ ውሳኔዎች የተለያዩ ናቸው እና በሌላ በኩል እንግዲህ አሁን ደግሞ ህወሓት ጀምሯል። ዛሬ ከአንድ ሺ 200 በላይ ሰዎች በተገኙበት ነው የተከፈተው። አንድ ትልቁ ነገር የተቃዋሚ ፓርቲ ተወካዮች ተገኝተዋል። ከዚህ በፊት ተቃዋሚዎች አይገኝም ነበር። ኦዴፓ ነው ይህንን ነገር የጀመረው። ኦዴፓ በክልል ውስጥ የሚንቀሳቀሱ ተቃዋሚ ፓርቲዎችን አዲስ የመጡትንም ነባሮችንም አሳትፎ ንግግር ሁሉ አድርገዋል። ህወሓት ደግሞ ጭራሽ በሀገር አቀፍ ደረጃ የሚንቀሳቀሱትን ተቃዋሚዎች ተወካዮቻቸው እንዲታዘቡ አድርጓል። ይህ ትልቅ ነገር ነው። ምክንያቱም በአንድ ሀገር ላይ እየሰሩ የፖለቲካ አቋማቸው ይለያይ እንጂ ህዝቡና ሀገሪቱ አንድ ስለሆነች አንዱ ሌላውን ሊያውቀው ይገባል እንዴት እንደሚሰራ። ብዙ ጊዜ ጥርጣሬዎች የሚፈጠሩት ዝም ብሎ በኮንስፓይራሲ በግለሰቦች ፍቃድ የሚወሰን አድርጎ ስለሚወሰድም ጭምር ነው። አንዱ ሌላውን እንደዚህ ስለሚወስድም ጭምር ነው እና ድርጅታዊ ጉባኤው የሚያሳልፋቸውን በምን ደረጃ እንደሚወያይና አቋም እንደሚይዝ የሚታዘቡበት ሁኔታ መኖሩ ትልቅና ሊለመድ የሚገባው ነገር ነው። እንግዲህ ዛሬ የሊቀመንበሩ ዶክተር ደብረጽዮን ንግግር አድርገዋል። በርካታ ውሳኔዎች ይወሰናሉ ብለን ነው የምንጠብቀው። ውሳኔዎቹ በዋናነት ያው አሁን ሀገሪቷ ውስጥ የተጀመረውን የለውጥ ተስፋ ማስቀጠል የሚችሉ ይሆናሉ ተብሎ እንደሚገመት ነው የተናገሩት። አገሪቷ ያው ቅድም ስናወራ እንደነበረው ተስፋና ስጋት ላይ መኖሯን አንስተዋል። ይሄ ተስፋና ስጋት ስጋቱን ቀንሰን ተስፋውን የምናጎለብትበት ውሳኔዎች ይሆናሉ ብለን እንጠብቃለን ያሉት፣ ሌሎችም በሀገሪቷ ውስጥ የሚነሱ ብሔርን መሰረት ያደረጉ ግጭቶችን አንስተው የህግ የበላይነትን ማስከበር እነዚህን መከላከል እንደሚያስፈልግ አንስተዋል። እንደው የእኔ ክልል ተጠቅቷልም አይደለም ያሉት፣ በአጠቃላይ በሀገሪቷ ውስጥ ያለውን ያነሱት በጣም ጥሩ ነገር ነው። ሌላ ትልቁ ነገር የኤፍዲ መንግስት ከኤርትራ መንግስት ጋር የደረሰበትን የዲፕሎማሲ ስምምነት እና ግን አድንቀዋል በጣም እና በቀጣይ ይሄንን እስከ ዛሬ ድረስ በሁለቱ መንግስታትና ህዝቦች መካከል ግንኙነት ሳይኖር በተቋረጠበት ጊዜ ያለውን የሚያካክስ እርምጃ እንወስዳለን ነው ያሉት። ይሄ በጣም የሚደነቅ ነገር ነው። በተለይ የኤርትራና የትግራይ ህዝቦች በጣም ወንድማማች ህዝቦች ናቸው። የኤርትራ ህዝብ ከኢትዮጵያ ህዝብ ጋር ግንኙነት ሲመሰርት ትግራይን መንገድ ማድረጉ የማይቀር ነው። ስለዚህ ምናልባት ከሁሉም ከሌሎቹ ክልሎች ሁሉ በተሻለ የትግራይ ክልልና የክልሉ መንግስት ግንኙነቱን ለማጠናከር የህዝብ ለህዝብ ግንኙነቱን ለማስፋፋት ብዙ ስራ መስራት ይጠበቅበታል። እና እስከዛሬ ድረስ ጥሩ ነገር እየተሰራ ነው። ባለፉት ጊዜያቶች ውስጥ እንዳየ ነው። ለምሳሌ በቀደም ተመልክተ ይሆናል መቀሌ ላይ አንድ የኤርትራና የኢትዮጵያ ወይም የትግራይ የባዛር የተዘጋጅቶ ነበር። እዛ ባዛር ላይ ከኤርትራ ምርቶች መጥተው ነበር፣ የኤሌክትሮኒክስ እቃዎች የተለያየ። ከዚህ በኩል ደግሞ ያው ሀገር ያፈራው ምርቶች በሙሉ የግብርና ምርቶች ሳይቀሩ ነበሩት እና ኤርትራውያን በጣም በብዛት ነበረ የነበሩት። የኤርትራ ወጣቶች ሁሉ ነበሩ መቀሌ ላይ ሲዝናኑ ሲጨፍሩ ነበር ያደሩት። ይሄ በጣም ደስ ይላል። ልክ እንደ ሀገራቸው ነበር ሲሰማቸው የነበረ። በሌላ በኩል ይሄ ወር በዚህ በሂጅራ ካላንደር በእስልምና ሃይማኖት ካላንደር አሹራ የሚባለው የመጀመሪያ ወር ነው እና ይሄ አሹራ ይከበራል በተለይ ነጃሺ ቀብር ያለበት እና ይሄ የነጃሺ ቀብር ያለበት ቦታ ጋር ለሃይማኖታዊ ጉዞ የሚደረግበት ነው። ፒልግሪሜጅ ቦታ ነው። ድሮ አብረው ነበር የሚያከብሩት። እንደውም ከዓለም በሙሉ ወደዛ ቦታ የሚካሄድበት ነው ቦታው። በደንብ ለማና ስላላስተዋወቅ ነው ነው እንጂ እና እዛ ላይ አሁን በቀደም አሹራ ሲያከብሩ የኤርትራ እና የትግራይ ሙስሊሞች አንድ ላይ ነው ያከበሩት። መጀመሪያ እንዴት አድርገው ይመጣሉ በአውሮፕላን የህዝብ ለህዝብ ግንኙነት ተጀምሮ መንገድ ግን አልተከፈተም ነበር። የሁሉ ሰው በአውሮፕላን እንዴት ነው የሚመጣው የሚል ችግር ነበራቸው። ግን ልክ መስከረም አንድ ቀን የሚገርም መስከረም አንድ ቀን የአሹራም አንድ ብሎ የጀመረበት ነው። በዚህ ዓመት የሂጅራና የኢትዮጵያ ካላንደር ተገጣጥሟል። የሚያስገርም ነገር ራሱ በዚህ በተገጣጠመበት ጊዜ ላይ መንገዱም ተከፈተ። የዛላንበሳም የብረን በዚህ ምክንያት ምንም ሳይቸገሩ በመኪና ገብተው በጣም በሚያስገርም ወንድማማችነት የትኛው ከየትኛው እንደሆነ መለየት አትችልም። አንዱ የሚያወጣውን ነሻጣ እና መንዙማ ሌላው ያውቀዋል። ልክ እንደ አንድ ቤተሰብ ሰው አብረው ነው ያከበሩት። ይሄ በጣም ደስ የሚል የህዝብ ለህዝብ ግንኙነት ነው። በሚቀጥለው ግን ከዚህ በላይ ብዙ ሰው ስለሚመጣ በሰፊው መገናኘት አለብን ያሉት ትግራይ ውስጥ በዚህ ደረጃ የህዝብ ለህዝብ ግንኙነት ጀምሯል። በጣም ጥሩ ነው እና እውነትም ባጎደልንበት ጊዜ ያለውን ሊያካክስ የሚችል መሆኑን የሚያመላክት ነው። ስለዚህ ዛሬ ዶክተር ደብረጽዮን ይህም በንግግራቸው ላይ ማንሳታቸው እንደ ትልቅ ነገር የሚወሰድ ነው። እንግዲህ በቀጣይ ሳምንት ደግሞ ውሳኔዎቹንና ሌሎችን ተያያዥ ጉዳዮች ሌሎችንም ድርጅቶች የምንመለከት ይሆናል። የህወሓትን እስከዚህ ድረስ ነው ማውራት የምንችለው የሚመስለኝ።
የእህት ድርጅቶች ተወካዮች ወጥተው ንግግር ያደረጉበታልን ነው። ከዛ ውስጥ ጎልቶ ይወጣልህ ለአንተ ምንድን ነው?
እንግዲህ ጎልቶ ይወጣልኝ አሁን ምን ይመስል ነበር? ድርጅቶቹ ውስጥ እኛም ስጋት አለን፣ አሁንም ስጋት አለን። ኦፍኮርስ የድሮ የእውነት ትማማችነት አለው የሚለው ጥያቄ ላይ የወደቀበት ሁኔታ ነው ያለው። በተለይ ባለፈው በአዴን የፕሮግራም ለውጥ አደርጋለሁ ሲል የፕሮግራም ለውጥ ማድረግ ማለት የአንድ ፓርቲ የፖለቲካ ፕሮግራም ርዕዮተ ዓለምም ስለሆነ የርዕዮተ ዓለም ለውጥ ሊሆን ስለሚችል የርዕዮተ ዓለም ለውጥ ካመጣ ደግሞ እንደ ኢህአዴግ ፓርቲ መቀጠል ስለማይችል
በነገራችን ላይ
ሌሎችም ደግሞ የምናያቸው ነገሮች ትንሽ አስፈርተውን ነበር።
በነገራችን ላይ የዛሬው ሪፖርተር ጋዜጣ ላይ የርዕዮተ ዓለምን የብአዴን ከባድ ለውጥ ሊያመጣ እንደሚችል አመራሮቹን ሊቀይር እንደሚችል ማን እንደሚተካም ከዛ ባሻገር ደግሞ የርዕዮተ ዓለም ጥያቄን እንደሚነሳ አብዮታዊ ዲሞክራሲ ለልማታዊ መንግስት የሚባለው ነገር ራሱ ጥያቄ ውስጥ እንደሚገባ እና ለውይይት እንደሚቀርብ ገልጾታልና እሱ ነው የሚያሰራው። ከኢህአዴግ ጋር ያስኬደዋል አያስኬደውም? ኢህአዴግ ያንን ይወስናል። ሌሎቹ ሁለት ሶስት ድርጅቶች ምን ወስነዋል ነው ጥያቄ ዋናው። እሺ፣ ቀጥል።
እንግዲህ በአጠቃላይ እነዚህ ስጋቶች የነበሩ የመናናቅ ያለፍንበትን ነገሮች ስኬትን ያለማየት ነገሮች ይታዩ ነበር። ሶስቱም ተወካዮች ግን ወደኋላ ሄደው ህወሓት በትግሉ የከፈለውን መስዋዕትነት እና አሁን ለደረስንበት ያደረገውን አስተዋጽኦ በሙሉ ሶስቱም ድርጅቶች ጠቅሰዋል። ይሄ በጣም ትልቅ ነገር ነው። ህወሓት የሚያሳልፋቸውን ውሳኔዎች እንደ ራሳቸው ወስደው ድጋፍ እንደሚያደርጉም ተናግረዋል እና ህብረታቸው አሁንም ያለ መሆኑን እና ቢያንስ የላላ ግንኙነት ኖሯቸውና ጥርጣሬ ላይ የወደቁም ቢሆኑ ህብረታችን ያስፈልገናል የሚል ቀሪት ነገር መኖሩን ያሳያል። በኦዴፓ በኩል ምንም ችግር የለውም። ምክንያቱም አይዲዮሎጂውን አልቀየረም። አሁንም አብዮታዊ ዲሞክራሲን ነው የሚከተለው። ፌዴራሊዝም ላይ የሚያስን አቋም ስላልቀየረ ኦዴፓና ህወሓት ምንም አብሮ መዝለቃቸው የማያጠያይቅ ነው የሚሆነው። ደህደን የርዕዮተ ዓለም ለውጥ ያመጣል የሚል ግምት የለኝም። በተለይ ፌዴራሊዝም ላይ እንግዲህ የሚጠረጠረው ደህደን ነው። ተፎካካሪዎቹ ፌዴራሊዝምን ስለሚቃወሙ እነሱን ለማስደሰት ለማሸነፍና በአማራ ህዝብ ዘንድ ታማኝ ሆኖ ለመታየት ብሎ ፌዴራሊዝሙንም ሊቃወም ይችላል። ብዙዎቹ አማራ ክልል ውስጥ የሚንቀሳቀሱት ፓርቲዎች በሀገር አቀፍም ደረጃ ነው የሚንቀሳቀሱት። መሰማያዊ ፓርቲ ጭምር ሊበራል ዴሞክራቶች ነን ስለሚሉም ራሱን ሊያፈርስ ይችላል። ከዛ በኋላ ርዕዮተ ዓለም ለውጥ ካመጣ ግንባር የሚሆነው በርዕዮተ ዓለም አንድነት ስለሆነ ኢህአዴግም የሚነጠልበት ሁኔታ ሊመጣ ይችላል። ግን በአጠቃላይ አሁን ፍላጎቱ ያለ የሚመስል ቅሬት መኖሯን የሚያሳይ ነው የሚሆነው። እስኪ እንግዲህ አንድ ሳምንት ባልሞላ ጊዜ ውስጥ ሁሉንም ነገር የምናየው ይሆናል።
ምናልባት ለሚቀጥለው ለቀዳሚ ፕሮግራማችን ሊደርስልን ይችላል።
ይችላል።
በጣም ጥሩ። እንግዲህ ላለች ያለችን ሰዓት እዚህ ላይ ትጠናቀቃለች። መልካም የደመራ በዓል ሞረ ጨርሰናል። መልካም የመስቀል በዓል የክትፎ በዓል ይሁንልህ። የጉራጌ ህብረተሰብ ትልቁ በዓል ነው። የዛ በዓል ይሁንልህ። ለአንተም ለቤተሰቦቹ እመኝልሃለሁ። እንግዲህ እስከ ቀዳሚ ፕሮግራማችን ድረስ አመሰግናለሁ ለዛሬ ትብብርህ። አድማጮች የምታዳምጡ ኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን እዚህ ላይ ይጠናቀቃል። ፕሮግራማችን ለመከታተል በድረ ገጻችን www.voiceofethiopia.com እንዲሁም ፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። ስላዳመጣችሁን እያመሰገንን መልካም በዓል ይሁንላችሁ እየተመኘን ደህና ሁኑ እንላለን።
ልጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም